Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም፣ እንደምን አመሻችሁ? በዛሬው ምሽት ፕሮግራማችን ቤንሻንጉል ጉምዝ ክልል ከማሼ ዞን በሎጂጋን ፎይ ወረዳ በሁለት ግለሰቦች የግል ቂም ምክንያት በተነሳ ግጭት የስምንት ሰው ሕይወት ማለፉ ተነገረ።
በዚሁ መሰረት ፖሊስ ስምንት ሰው ሞተ፣ አሁን በደረሰን ተጨባጭ መረጃ መሰረት ማለት ነው።
የቤንሻንጉል ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶ ናቸው፣ ይዘናቸዋል። በሌላ ዜናም በነቀምቴ ከተማ በተነሳ ግጭት የሶስት ሰዎች ሕይወት ጠፍቷል ተብሏል። በሌላ ዘገባችን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በ30,000 ብር ዋስትና ከእስር እንዲፈቱ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አዘዘ።
የሚበረታታና ሁሉም ፍርድ ቤቶችም ቢለምዱት ጥሩ ነው ብዬ የምወስደው ፍርድ ቤት ውሳኔ ሲሰጥ ዛሬ የዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነትንም ጠቅሷል። ስለ ዋስትና ጉዳይ በዛ የዓለም አቀፍ ኢትዮጵያ የተቀበለችው ዓለም አቀፍ ስምምነት ላይ የተቀመጠውን ድንጋጌ መሰረት አድርጓል። ህገ መንግስቱንም እንደዚሁ ጠቅሷል።
ጠበቃ አቶ አማሀ መኮንን ናቸው፣ ይዘናቸዋል። የሶስት ዓመት የእስር ጊዜውን ጨርሶ ሰሞኑን የተፈታው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ ጋዜጠኛ ተመስገን ደሳለኝ በእስር ቤት ስለነበረው ቆይታ ጠይቀነዋል።
ሆስፒታል እዚያ ቆየ፣ ሁሉም ነገር ይዘግባል። ምክንያቱም እስር ቤት ውስጥ የሚፈጸመው የኖር ሰጥታት በድብቅ አይደለም፣ በግላቸው በውስጥም እስር ቤቶች ፍጹም ፍጹም የሰቆቃ ቦታዎች ናቸው እና አብዛኛው ሰውኛን የሚያማው እነዚህ ማሰቃያ ቦታዎች ማረሚያ ቤት ተብሎ የሚቀርበት ሁኔታ ነው።
በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኬንያ ፕሬዝዳንት ኡሁሩ ኬንያታ ተቃዋሚዎች ባልተካፈሉበት ፕሬዝዳንታዊ ምርጫ አሸንፈዋል። ኬንያታ 98 ከመቶ ገደማውን ድምፅ አግኝተው አሸንፈዋል ሲል ዛሬ የምርጫ ኮሚሽኑ ይፋ አድርጓል። ባለፈው ሐሙስ በተካሄደው ድጋሚ ምርጫ ከተመዘገበው 19.6 ሚሊዮን መራጭ ውስጥ ድምፁን የሰጠው ከ39 ከመቶ በታች መሆኑን ነፃው የምርጫና የወሰኖች ኮሚሽን ቃል አቀባይ ዋፉላ ቼቡካቲ አስታውቀዋል። ሀገራችን የከበደ የፖለቲካ ሁከት አደጋ ላይ ነች ሲሉ ያስጠነቀቁት የኬንያ ተቃዋሚ መሪ ራይላ ኦዲንጋ በሶስት ወር ውስጥ አዲስ ፕሬዝዳንታዊ ምርጫ እንዲካሄድ ጠይቀዋል። ራይላ ኦዲንጋ ባለፈው ሐሙስ ከተካሄደው ድጋሚ ፕሬዝዳንታዊ ምርጫ ራሳቸውን ካገለሉ ከሶስት ቀን በኋላ ለአሶሽየትድ ፕሬስ በሰጡት ቃለ መጠይቅ ፕሬዝዳንት ኡሁሩ ኬንያታ ያለ አንድ ተፎካካሪ የተወዳደሩበት ምርጫ በመሆኑ ፉርሽ ነው ብለዋል። የሐሙሱን ምርጫ ኡሁሩ የተወዳደሩበት ሲሉ ነው የገለጹት ራይላ ኦዲንጋ። አስከትለውም ፕሬዝዳንቱ ሌሎቹን የሀገሪቱን ተቋማት ለማውደም እየሞከሩ ነው ብለዋል። ተቃዋሚው መሪ የዩናይትድ ስቴትስንና የሌሎችን ምዕራባውያን ሀገሮች ዲፕሎማቶችን ምርጫው እንዲደገም በማሳሰብ ኃላፊነት የጎደለው ተግባር ፈጽመዋል ሲሉ ወንጅለዋል። እኛ የምናወራው ስለ ተአማኒ ምርጫ ነው፣ እነሱ ደግሞ ማንኛውም አይነት ምርጫ ይካሄድ ይላሉ። የኬንያ ወዳጆች ነንም ይላሉ። ወዳጆች ከሆኑ በቃ ጠላት አንፈልግም ሲሉ ኦዲንጋ ማረዋል። ከኬንያታ መንግስት ጋር ነጻና ፍትሐዊ ምርጫ ለመነጋገር ዝግጁነታቸውንም ገልጸው በሌላ በኩል ደግሞ የኬንያታ መንግስት ላይ ተጽዕኖ ለማሳደር ደጋፊዎቻቸው የስራ ማቆም አድማና ሰላማዊ ሰልፍ እንዲካሄድ ጥሪ እያቀረቡ ናቸው።
በሌላ ወገን ሊቢያ ቤንጋዚ ከተማ አቅራቢያ ቢያንስ 36 አስክሬኖች የተቀበሩበት የጅምላ መቃብር ተገኘ። አስክሬኖቻቸው የተገኙት ሰዎች ማንነት አልታወቀም፣ በጥይት የተመቱ ናቸው ተብሏል። በአንድ ሪፖርት መሰረት አንዳንዶቹ አስክሬኖች ሙሉ የስራ ልብስ የለበሱ፣ ሌሎች ደግሞ የስፖርት ቱታ የለበሱም አሉባቸው። የተባበሩት መንግስታት ድርጅት የሊቢያ ተወካይ ሀሳን ሳላሜ ባወጡት መግለጫ አረመኔያዊው ወንጀል እንዳስቆጣቸው ገልጸው ምርመራ እንዲካሄድ አሳስበዋል። ሁለቱም የሊቢያ ተቀናቃኝ አስተዳደሮች ዓለም አቀፍ እውቅና ያለው የትሪፖሊው መንግስትና በሀገሪቱ ምስራቃዊ ክፍል በሀሊፋ ሀፍታር የሚመራው መንግስት ግድያዎቹን አውግዘዋል። ምርመራ እናካሄዳለንም ሲሉም ቃል ገብተዋል።
በመጨረሻ ሰሜናዊ ኩርዲስታን ውስጥ ሰላም እንዲሰፍንና የህግ የበላይነት እንዲከበር የኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ ተማጸኑ። ጠቅላይ ሚኒስትሩ ተማጽኖን ያቀረቡት የክልሉ መሪ ስልጣናቸውን እንደሚለቁ ትላንት ማስታወቃቸውን ተከትሎ ነው። የኩርዲስታንን ሁኔታና በፓርቲዎች ዋና ጽህፈት ቤቶች የደረሱትን ጥቃቶች በቅርበት የተከታተሉ መሆናቸውን ዛሬ ሰኞ ጠቅላይ ሚኒስትር አባዲ አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። ወደ መጀመሪያው ዘገባችን እናልፋለን። በቤንሻንጉል
ጽዮን፣ እዚህ ጋር አንድ ጊዜ የኦሮሚያ ፌዴራሊስት ኮንግረስ ኤፌኮን ዘገባ ተመልሰን እንመጣበታለን።
አዎ፣ የመጀመሪያ ዘገባችን ወደ ቤንሻንጉል ስለሚወስደን
እውነት ነው። እሺ።
በቤንሻንጉል ጉምዝ ክልል አርብ ዕለት በተፈጠረ ግጭት የስምንት ሰዎች ሕይወት መጥፋቱን የክልሉ መንግስት አስታውቋል። ግጭቱም የብሔር ሳይሆን በአንድ የአስረኛ ክፍል ተማሪ ሞት ምክንያት በቂም በቀል የተፈጠረ ነው ብሎታል። ማምሻውን የቤንሻንጉል ጉምዝ የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶን አነጋግሬያቸው ነበር።
ከማሽ ዞን የቤንሻንጉል ጉምዝ ክልላዊ መንግስት ከማሽ ዞን በገረጅባንፎ ወረዳ በለደደሻ ቀበሌ ነው የሚባለው አካባቢው ሐሙስ ማታ ሌሊት የግለሰቦች ግጭት ነበረ። አንድ ግለሰብ መንገድ ላይ ጠብቆ አንድ ሰው ገሎ ሟቹ ወጣት ነበረ። የሟች ቤተሰቦች ወደ ቀብር እየተሄደ እያለ የሟች ቤተሰብና ወጣቶቹ በደም ፍላት ተነሳስቶ ሌሎች ግለሰቦች ላይ ግጭት ፈጠሩ። ከዛም በኋላ ፖሊሶች ያው የመከላከል ስራ እየሰሩ በግጭቱ ምክንያት ወደ 8 ሰዎች ሞቶ አርብ ጠዋት ጀምሮ እስከ ረፋዱ ግጭት ነበረ። ከአርብ ረፋድ ላይ ጀምሮ በማረጋጋት ህዝቡን በመዋየት ወደ ኖርማል ኑሮ እንደገባ ነው ባለኝ መረጃ።
ይሄ ነገር እንግዲህ ከተለያየ ቦታ እንደሚሰማው የብሔር ግጭት እንደሆነና የአካባቢው ተወላጆች እዛ አካባቢ በሚኖሩ የአማራ ተወላጆች ላይ ይሄንን ድርጊት ፈጽመዋል የሚል ወደ ብሔር ግጭቱ በግለሰቦች ሆኖ በኋላ ላይ ወደ ብሔር የተቀየረበት ሁኔታ አለ ማለት ነው።
አጠቃላይ ግጭቱ ምንም አይነት ብሔር ተኮርም ሆነ ሌላ ፖለቲካ እንደምታ የሌለው ነው። የግለሰቦች የቂም በቀል ግጭት ነው ቶታሊ። ይሁን እንጂ ጠዋት ላይ የሟች ቤተሰቦች እርምጃ ሲወስዱ ሌሎች አንዳንድ ኃይሎች የብሔረሰብ ተኮር ነው ግጭቱ ወደሚል አዝማሚያ ሊወስዱት የቻሉት እንጂ ብሔር ተኮርም አይደለም፣ አንድ ብሔረሰብ ላይ ያነጣጠረም አይደለም። አጠቃላይ የአካባቢ ነዋሪዎች ናቸው። የአማራ ብሔረሰብም ይሁን እዛ አካባቢ ያሉ ብሔረሰቦች አጠቃላይ በክልሉ የሚኖሩና እዛው አካባቢ የሚኖሩት ህዝቦች ናቸው።
እነዚህ ስምንቱ የሞቱት ማን ናቸው? ምን አይነት ሰዎች ናቸው? ወጣቶች ናቸው? አዛውንቶች ናቸው? ምን አይነት ሰዎች ናቸው ስምንቶች?
ዲቴል የምርመራ መዝገቡ ሲመጣ እሱ በጸጥታ መዋቅሩ የሚሰጠው ነው። አጠቃላይ በመረጃ ደረጃ ትላልቅ ሰዎች ናቸው ተብሎ ነው መረጃ የደረሰን በአሁኑ ሰዓት ላይ ማለት ነው።
ንብረት መቃጠልስ? የተቃጠሉት ቤቶች?
የተቃጠለ ቤት አሁን በማጣራት ሂደት ላይ ነው ያለ ነው። ሁሉንም ነገር አጣርተን ለሚዲያ መግለጫ እንሰጣለን ብለን ያለ ነው። እስካሁን ድረስ በተጣራው መሰረት ግን 19 የሚሆኑ ጎጆ ቤቶች በግጭቱ ሳቢያ የተቃጠሉ መሆኑን ነው ያጣራ ነው።
ምን ያህል ሰው ታሰረ ይሄን ድርጊት ፈጽሟል ተብሎ?
እስካሁን ድረስ በተጣራው ሂደት ወደ 13 የሚደርሱ ተጠርጣሪዎች ተይዘዋል። አሁንም የማጣራት ሂደቱ በምርመራ ቡድን እየተካሄደ ነው ያለው።
ቤንሻንጉል ላይ እንደዚህ አይነት ነገር ያጋጥማል? ከዚህ በፊት
እንደዚህ አይነት ነገር ተከስቶ አያውቅም። ጉዳዩ የግለሰብ ቂም በቀል ነው። እሱን ዝርዝር መረጃውን አጠቃላይ የምርመራ ሂደቱ ከተጠናቀቀ በኋላ የምናቀርብ ሆኖ ማንኛውም ግለሰብ ማዕከል ውስጥ ግጭት ሊከሰት ይችላል። ግን ልጁ ወጣት ስለሆነ ወጣቶች ናቸው አሁን በደም ፍላት ተነሳስቶ ይህንን እንትን ለማድረግ የቻሉት ማለት ነው። የአስረኛ ክፍል ወጣት ተማሪ ነው መጀመሪያ ተገሎ የነበረው።
ይሄ ነገር መፈናቀልን አስከትሏል?
አንድም ሰው የተፈናቀለ የለም። በአጠቃላይ እዛ አካባቢ ያሉ ሰዎች በሙሉ የአካባቢ ማህበረሰብም የአካባቢ አመራሮችም በአጠቃላይ በመረባረብ እዚህ ግጭት የተፈጠረበት አካባቢ ያለውን የመጀመሪያው እርምጃ የተወሰደው ግጭቱ ወደ ሌሎች ቀበሌዎች እንዳይሰፋ የመከላከል ስራ ነው የተሰራ። ከዛም በኋላ ደግሞ በግጭቱ የተጎዱ ሰዎችን አሰባስቦ እርዳታ የማድረግና ድጋፍ የማድረግ ስራ ነው የተሰራው።
በሌላ በኩል በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቀናቸው ነበር። ስብሰባ ላይ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል በፌስቡክ ገጻቸው ላይ ጉዳዩን የክልሉ የባዕዴን ማስተባበሪያ ጽፈት ቤት እየተከታተለው መሆኑን፣ ግጭቱ የተፈጠረውን በሁለት ግለሰቦች የግል ቂም ምክንያት መሆኑን ጠቁመው በአሁኑ ሰዓትም በቦታው መረጋጋት መስፈኑንና 11 ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። በሌላ ዜና በዛሬው ዕለት በነቀምቴ ከተማ የሶስት ሰዎች ህይወት ማለፉ የተነገረ ነው። በነቀምቴ ከተማ ነዋሪ የሆነና ስሙን መጥቀስ ያልፈለገ ወጣት ሰላማዊ በሆነ መንገድ በከተማው ሲከበር የነበረ የኢሬቻ በዓልን ለመረበሽ የሞከሩና ቦምብ ሊያፈነዱ ያሉ ሰዎች ሲያዙ አይቻለሁ ይለናል።
ነቀምቴ ትናንትና ኢሬቻ በዓል ነበረ። በኢሬቻ በዓሉ ላይ የማይታወቁ የኦሮሞ ብሔር ያልሆኑ ማለት ነው ቦምብ ምናምን ይዞ ተያዙ። እነሱ አሁን ያው ቁጥጥር ስር ውሎ በኦሮሚያ ፖሊስ ምርመራ የተደረገባቸው ነው። አሁን ሆስፒታል መግባታቸውን እንጂ መሞታቸውን አላየሁም። ሆስፒታል እንደገቡ አውቃለሁ።
ረብሻ ተነስቶ ነበረ በዛ በዓል ላይ?
ረብሻ ምንም አልተነሳም። በኦሮሚያ ፖሊስ እና በፎሌ ተብሎ የተመረጡ ልጆች አሉ፣ በእነሱ ነው የተያዙት። እነ ሲደበደቡ አይቻለሁ፣ ግን መሞታቸውን አላየሁም። ያው ኔጋ ነው የተያዙት። አንዱ ሬቻዋ ማለት ነው በወንዙ በአባገዳ አካባቢ ተደርሶ እዛ ፎሌዎች ያዙ እዚያው በልጆች ተመቶ እንደተጎዳ አውቃለሁ፣ ግን መሞቱን ያው እርግጠኛ አይደለሁ። ዛሬ ደግሞ እንደገና ዛሬም አራት ሰዎች እንደተያዙ ነው።
ሲደበደቡ አይተሃል አንተ በአይነት?
የዛሬውን አላየውም። ያው አንዱ በአድማ በታኝ የሚባሉ የጠበቃ ኃላፊዎች አሉ። ጭስ ቦምብ ሲለቁበት በጃጅ በጭስ ቦምብ ነው ተቃጠለ። ያው ሰውዬ ሮጦ እዛ ሲገባ በጃጅ ሹፌሩ አቁም ስሎ እንዲ ይሰላሉ። ያው በጥበቃ ጭስ ቦምብ እንደተመታ ነው የሚያውቀው።
በሌላ በኩል የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በበኩላቸው በነቀምቴ ከተማ የተደረገው ጥቃት በብሔር ላይ ያተኮረ ነው ብለዋል።
ከነቀምቴ አካባቢ ተደውሎ እንደተነገረን ከሆነ ሶስት የትግራይ ተወላጆች እንደተገደሉ ነው። የብሔር የላቸውም ያው የክልሉ የጸጥታ ኃይሎች እያሉ ነው የተገደሉትና ግድያውም በኦህዴድ እንደተፈጸመ ነው የደረሰን መረጃ።
ይህንን መረጃ ያጣራችሁት መረጃ ነው?
ከአካባቢው ብዙ ተማሪዎችም ወጥተዋል ከትምህርት ቤቱም እና ደውለው ከዛ ነው ስልክ የተነገረን። ከተማሪዎች ነው ኢንፎርሜሽን ያገኘ ነው እና ሰዎቹ በጣም የግናኝ በሆነ ሁኔታ ተጋሩ በመሆናቸው ብቻ ነው የተገደሉት ነው ያለን መረጃ።
አንዱም ይሄንን መረጃ በእናንተ በኩል የተጣራ ለማድረግ ለምሳሌ የሟቾችን ማንነት ቤተሰባቸውን ምን እንደሆኑ ለማጣራት ጥረት አድርጋችኋል?
በተመሳሳይ ትናንትም እንደዛ አይነት ኢንፎርሜሽኖች ነበሩ። ዛሬ ነው የተገደሉት እና ስማቸውም አድራሻቸውም ለማጣራት የሞከርን ነው። ተማሪዎቹም ግን ለራሳቸውም እየሸሽ ነው ያሉት። መረጃው በተገቢ መልኩ ሊያጣሩ አልቻሉም። ይሄ ነው ምክንያቱም ከታወቁ ሊገደሉ ይችላሉ፣ ሊደበደሩ ይችላሉ የሚል ስራቸው አለና በዚህ ሁኔታ ነው ያለው።
ይሄ ድርጊት የተፈጸመው በኦህዴድ ነው ብለዋል። ኦህዴድ የብሔር ጥቃት እየፈጸመ ነው እያሉ ነው።
ኦህዴድ ብቻ ሳይሆን እንደ ኢህአዴግም እንደ መንግስት ዜጎቹን ሰላምና ህይወት መጠበቅ አለበት። ኦህዴድም እንደ መንግስት በክልሉ የሚኖሩ ዜጎችን ጥቃት እንዳይደርሳቸው መከላከል ነበረበት። አሁን ግድያው የጸጥታ ኃይሎችም እያዩ አጠገብ እያሉ ነው የተገደሉት እና ይሄ ሁኔታ በህወሀትና በኦህዴድ ያለው የስልጣን ሽኩቻ የፈጠረውና ኢህአዴግም ነገሮችን መቆጣጠር እንዳቃተው ነው እኛ የምንረዳው። አሁን መንገዱ እዛ አካባቢ ያሉ ሰዎች ማነጋገር ነው። ያው በተለያዩ ምክንያቶች እንጠራለን፣ መረጃው ይደርሰናል። አሁን ባለፈው በአካባቢ የተገደሉትን ከሰላሳ ዓመት በላይ ያደረጉ ዜጎች ናቸው። በደርግ ጊዜ በኃይለ ሥላሴ ጊዜም የነበሩ ናቸው እና በተለያዩ መንገዶች ኢንፎርሜሽን እናገኛለን፣ እናጣራለን እና በአጠቃላይ ሲታይ ግድያው በህዝብ የተፈጸመ ነው ብለን አናስብም። ምክንያቱም ለሰላሳ ዓመት ከዛ በላይ ከኦሮሞ ህዝብ አብሮ የኖረ ህብረተሰብ የትግራይ ሰው አሁን ደርሶ ግድያው ሲፈጸምበት ከስልጣን ሽኩቻ የተነሳ ነው ብለን የማስበው።
የነቀምቴ ከተማ የኦህዴድ ጽህፈት ቤት ኃላፊ አቶ ጸጋዬ አብዲሳ ስለ ሁኔታው ተጠይቀው በእጃቸው ላይ የተሟራ መረጃ እንደሌላቸው ገልጸው፣ ነገር ግን ወጣቶች ቦምብ ይዘዋል ብለው ባሏቸው የጠረጠሯቸውን ሰዎች ደብድበው በትላንትናው ዕለት የአንድ ሰው በዛሬው ዕለት ደግሞ የሌላ የአንድ ሰው ህይወት ማለፉን ተናግረዋል። በሌላ በኩል የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋን በተደጋጋሚ ስልካቸው ሞክረን ስልካቸው ስለማይነሳ መረጃ ማግኘት አልቻልንም። በተጨማሪም እርሳቸውም እንዲሁ በፌስቡክ ገጻቸው ላይ ይህንኑ በተመለከተ በዛሬው ዕለት በነቀምቴ ከተማ በተፈጠረ ሁከት 3 ዜጎቻችን ውድ ህይወታቸውን አጥተዋል፣ በግልና በመንግስት ንብረት ላይም ጉዳት ደርሷል ሲሉ አስፍረዋል። የኦሮሚያ ብሔራዊ ክልላዊ መንግስት በሰው ህይወትና በንብረት ላይ በደረሰው ጉዳት የተሰማውን ጥልቅ ሀዘን ለመግለጽም እንወዳለን ብለዋል። አያይዘውም የክልሉ መንግስት የሁከትና የብጥብጥ ተግባሮችን አጥብቆ ያወግዛል፣ ችግር ፈጣሪዎችን ከህዝብ ጋር በመቀናጀት ለህዝብ የሚያቀርብ ይሆናል ብለዋል። በመጨረሻም በዚህ አጋጣሚ የክልላችን ህዝብ በአንድነት በመቆም የሁከት ፈጣሪዎችን የሁከትና የብጥብጥ አጀንዳ በማክሸፍ ክልላችንን የሰላም የወንድማማችነትና በአንድነት በአብሮነት የምንኖርባት ክልል እንድትሆን መላው የክልላችን ህዝብ ከመንግስትና ከጸጥታ አስከባሪ አካላት ጋር ጎን በመቆም የሁከትና የብጥብጥ አጀንዳዎችን እንዲታገል ጥሪያችንን እናቀርባለን ብለዋል። አድማጮች፣ የአማራ ክልል ኮሚኒኬሽን ጉዳዮችም እንደዚሁም ደግሞ የኦሮሚያ ክልል ኮሚኒኬሽን ጉዳዮችን እንዳገኘናቸው ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ኤፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በ30,000 ብር ዋስትና ከእስር እንዲፈቱ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አዘዘ። የፍርድ ቤቱ ውሳኔ የዋስትና ጉዳይ መሰረታዊ መሆኑን አጽንኦት ሰጥቶ የተነተነ ነው ሲሉ የአቤት ባይ ጠበቃ ተናገሩ። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል።
ባለፈው ነሐሴ ወር መጀመሪያ ላይ በበታች ፍርድ ቤት ውሳኔ የዋስ መብታቸው ተነፍኳቸው የነበሩት አቶ በቀለ ገርባ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀደመውን ውሳኔ በመሻር ለ30,000 ብር የሚበቃ ዋስትና አቅርበው ከእስር እንዲፈቱ አዘዘ። ፍርድ ቤቱ የሁለቱን ወገኖች ክርክር በማስታወስ በቀረበው የይግባኝ አቤቱታ አኳያ የራሱን ውሳኔ ሰጥቷል። ውሳኔው እጅግ ዝርዝርና የዋስ መብት ጥያቄን በጥንቃቄ ሊመረመር እንደሚገባ ያስተማረ ትንታኔ ነው ሲሉ ከአቶ በቀለ ገርባ ጠበቆች አንዱ አቶ አማሃ መኮንን ለቪኦኤ ተናግረዋል።
ፍርድ ቤቱ ውሳኔ ሲሰጥ የዋስትና ጉዳይ መሰረታዊ መብት መሆኑን በጣም አጽንኦት ሰጥቶ ነው የገለጸው። በተለይ ጥሩ የሚበረታታና ሁሉም ፍርድ ቤቶችም ቢለምዱት ጥሩ ነው ብዬ የምወስደው ፍርድ ቤቱ ውሳኔ ሲሰጥ ዛሬ የዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነትንም ጠቅሷል። ስለ ዋስትና ጉዳይ በዛ የዓለም አቀፍ ኢትዮጵያ የተቀበለችው የዓለም አቀፍ ስምምነት ላይ የተቀመጠውን ድንጋጌ መሰረት አድርጓል። ህገ መንግስቱንም እንደዚሁ ጠቅሷል። ስለዚህ ዋስትና መርህ መሆኑንና ሊከለከል በልዩ ሁኔታ ሊከለከል ከሆነ በጣም በጠባቡ መተርጎምና በጣም ጥንቃቄ እንደሚያስፈልግ አትቷል።
ይህ የዋስትና ጥያቄ ቢታለፍ አቤት ባይ ከተከሰሱበት የህግ ድንጋጌ አኳያ ጥፋተኛ ቢባሉ እንኳን የሚቀጡት ቅጣት አሁን ከታሰሩበት ጊዜ ሲነጻጸር አነስተኛ ሊሆን ስለሚችል የሚደርስባቸውን ጉዳት ፍርድ ቤቱ እንደተመለከተም አቶ አመሀ ጠቁመዋል።
ከዚህ አንጻር የስር ፍርድ ቤት የዋስትና መብቱን ለመከልከል ምክንያት ያደረጋቸውን ሁለት ፍሬ ነገሮች ማለትም ወደ ውጭ ሀገር ሊሄድ ይችላል፣ ተከላከል የተባለበት ፍሬ ነገር ድጋሚ ሊፈጽም ይችላል የሚለውን ውድቅ ከማድረጉም በላይ የታሰረበትንም ጊዜ ግምት ውስጥ አስገብቷል። 1 ዓመት ከ6 ወር ታስሯል አቶ በቀለ እስካሁን ድረስ። ምናልባት በስር ፍርድ ቤት በቀረው ተከላከል በተባለበት ህግ ድንጋጌ ጥፋተኛ ቢባል እንኳን አሁን የዋስትና ጉዳዩ የማይታይ ከሆነ ከታሰረውም ያነሰ ቅጣት ሊወሰንበት የሚችል እድል ሊያጋጥም እንደሚችል ሁሉ ግምት ውስጥ አስገብቷል እና በጣም ዝርዝር ውሳኔ ነው የተሰጠው።
ይህ የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ውሳኔ በሰበር ሰሚ ችሎት እንደሚሰጡ ውሳኔዎች ለተመሳሳይ ጉዳዮች ያገለግላል ባይባልም ጥሩ ተመክሮ ሊሆን እንደሚችል ግን የአቶ አማ እምነት ነው።
ይህን ውሳኔ የሰጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ነው፣ የሰበር ሰሚ ችሎት አይደለም። ስለዚህ በቀጥታ ለሌሎች ጉዳዮች እንደ ፕሬሲደንስ ይሆናል ማለት ባይቻልም ግን ፍርድ ቤቶች እንግዲህ በእያንዳንድ ጉዳይ የሚሰጡ ውሳኔዎች የመማማር እድሉ እና ልምዱ ካለ በተለይ የፍርድ ቤቱ አስተዳደር ይሄን ሊያመቻች ይገባል ብዬ አምናለሁ። ጥሩ ጋይድላይን ወይም ጥሩ ተሞክሮ ይሆናል ብዬ አስባለሁ።
አቶ በቀለ ገርባ ከሌሎች 3 የኦፌኮ አመራር አባላትና ሌሎች ተከሳሾች ጋራ አቃቤ ሕግ በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ ቆይተዋል። ፍርድ ቤቱ እንዲከላከሉ ብይን ሲሰጥ አቶ በቀለ ገርባ በሽብር ወንጀል ሳይሆን በመደበኛው የወንጀል ሕግ እንዲከላከሉ መወሰኑ አይዘነጋም። ከዚህ ብይን በኋላ አቶ በቀለ በዋስ እንዲፈቱ ለዚሁ ፍርድ ቤት ጥያቄ ቢያቀርቡም ፍርድ ቤቱ ነሐሴ 4 ቀን 2009 ዓ.ም ምረት በሰጠው ውሳኔ ጥያቄያቸውን ውድቅ አድርጎባቸው ነበር። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። የሶስት አመት የእስር ጊዜውን ጨርሶ ሰሞኑን የተፈታው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ ጋዜጠኛ ተመስገን ደሳለኝ በእስር ቤት ስለነበረው ቆይታ ተወያይተን ነበር። የውይይቱን የመጀመሪያ ክፍል እናስደምጣችሁ።
በአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ አካውንቲንግ ተምሮ የሂሳብ ባለሙያ ነበር። ቀጠለና ደግሞ ታሪክ አጠና። በምርጫ 97 ወቅት የፖለቲካ ተሳትፎ ነበረው። ከዛም ወደ ጽሑፍ ገባ። የእስር ቆይታውን ከማካፈሉ በፊት እስቲ ጋዜጣ የጀመርክበትን ሁኔታ አስታውሰን አልኩት።
እኔ ወደ ጋዜጠኝነት የገባሁትን በ1997 ምርጫን ተከትሎ ኢትዮጵያ ውስጥ ምንም አይነት ሚዲያዎች አልነበሩም። የነበሩትም ፈራተባ እንቅስቃሴ ላይ ስለነበሩ እኔ ሁለት ኃላፊነቶችን መወጣት አለብኝ እያሰብ የመጀመሪያው ኃላፊነት ምርጫውን ተከትሎ መንግስት ወስዶ እመቃ ከባድ ፍርሃት አሳድሮ ስለነበረ ያንን ብሔራዊ ስርዓት መስበር የሚል ነበረ። ሁለተኛው አላማዊ ደግሞ ጋዜጣ መስርቶ ሁለት ነገር ማድረግ ይቻላል፣ ህዝብን ማንቃትና መረጃ ማድረስ፣ ከዛ ጎን ለጎን ደግሞ ቅድ ማግኘት የመንግስትን ለውጥ ወይም የስርዓት ለውጥ እንዲመጣ የነቃና የተደራጀ ያወቅህን መስጠር አለብን ከሚል ስሜት የገባሁትን እኔ ወደ ጋዜጠኝነት በዋናነት የገባሁትን ክፍተት ስለነበረ ከ97 በኋላ በጣም ጠንካራ የነበሩ ጋዜጦች ጠፍተው የነበሩት አዲስ የተመጡት ጋዜጦች ጥቂት ነበሩ። ነገር አውራምባ ታይምስ፣ እንቢልታ የመሳሰሉት ጋዜጦች ናቸው በወቅቱ እንደ አዲስ ወደ ኦዲንስ የተቀላቀሉ። እናም ትንሽ ሚሊታንት የሆነ ጋዜጣ መስርቼ ወደ ስራ ውስጥ የገባሁት እንዳልኩት በዋናነት ሁለት ችግሮችን አስቀምጬ ነው። የመጀመሪያው መንግስት በጭፍለቃ ያነበረውን ስርዓት መስበር፣ አይ ቲንክ እሱ ተሳፈሉ እያምናለሁ። ሁለተኛው ደግሞ በአቤታዊ ጋዜጠኝነት ጽንሰ ሀሳብ የስርዓት ለውጥ ህዝብን ማዘጋጀት የሚል ነው። ወደ ሚዲያው ስራ የገባሁት ጋዜጠኛ ሆናለሁ ብዬ አስቤ አልነበረም።
ተመስገን ስራ ሲጀምር በፍትህ ጋዜጣ ነበር። ይህ ጋዜጣ ከተዘጋ በኋላ ልዕልና፣ አዲስ ታይምስ እና ፋክት የተሰኙ ጋዜጣና መጽሔት ጀምሮ ይሰራ ነበር። ለእስር የበቃው በፍትህ ጋዜጣ ላይ በጻፈው ጽሁፍ በቀረበበት ክስ ነበር።
እኔ ለእስር የበቃው ስም በወቅቱ በዋና አዘጋጅነት ተመራ በነበረው ፍትህ ጋዜጣ ላይ በወጡ አምስት ጽሁፎች ምክንያት ነው። እንደሚታወሰው በእናንተ ሚዲያ ተዘግቧል። 2003 ላይ ጋዜጣው በተወሰነ መልኩ ሀገራችን ውስጥ ካሉ ጋዜጦች ተወዳጅና ተቀባይነት አግኝቶ ነበረ። ተቀባይነትና ተወዳጅነት ባገኘበት ወቅት ላይ ሁለት አይነት እድል ነው ኢትዮጵያ ውስጥ ያለው። ግን የተገፋ የተጨቆነ መልካም ስሜት ሲያሳይ የአንድ ጋዜጣ መንግስት ደግሞ ያኮርፋል። በወቅቱ መንግስት አኩርፎ ስለነበረ ወደ 127 ክሶች ማከራጀ ተከሰስኩ እና በእነሱ ላይ ካፈትቼ በማስወጣው ከእነዚህ ክሶች ውስጥ ነው እንግዲህ መጨረሻ ላይ ከአራት ዓመት በኋላ ከሶስቱ ክሶች ተመዘን ሶስት ዓመት ሊፈረድብኝ የቻለው። ሶስቱ ክሶችም አምስት ጽሁፎች ናቸው የቀረቡበት። የሶስቱ ክሶች ጭብጥ ምንድነው? የመጀመሪያው ክስ ህገ መንግስቱን በኃይል ለመናድ የአመት ፍርድ አስተላልፏል ነው የሚለው። ሁለተኛው ክስ ደግሞ የመንግስትን ስም አጥፍተሃል ነው ያሉ። ሶስተኛው ክስ ደግሞ የህዝብን አስተሳሰብ አናውጣሃል ነው ያሉ። የህዝብን አስተሳሰብ አናውጣሃል ያሉት ትንሽ ግር ስለሚል ለአድማጮች ምን ለማለት ፈልገው ነው? በወቅቱ እንደሚታወቀው የሃይማኖት ተቋማቶች ላይ በተለይ እስልምናና ክርስትና ላይ መንግስት ከፍተኛ ጣልቃ ገብነት ሲፈጽም ነበረ። ያንን ጣልቃ ገብነት እንደ ማንኛውም በህዝብ ታማኝ የሆነ ሚዲያ ከስር ከፊት ተከታትሎ በመዘገብ የራሳችንን ኦፒኒዮን በማዘጋጀት ያለውን ነገር ስላጋለጥን በዚህ ስድ አስተሳሰብ አናውጣል ብሎ ነው ሶስት ክስ የተከሰሱት። በሶስቱ ክስ ነው የተፈረደብን። ይህንን ለየት የሚያደርገው በተለይ ከ97 በኋላ የተከሰስኩት እኔ ብቻ ነው ይመስለኛል። የጋዜጠኝነት ለነሱ የሚያካደው የቀረበብኝን ማስረጃና ምስክር የሰው ምስክር የለብኝ፣ ሌላ የቀረብኝ ማስረጃ የለም። ጋዜጣ ላይ ፍትህ ጋዜጣ ላይ የወጡ አምስት ጽሁፎች ናቸው የቀረበብኝ። እና በዚህ መንገድ ነው
እንግዲህ በዚህ ክስ ፍርድ ከተፈረደ በኋላ ወደ እስር ቤት ነው የሄድከው። የመጀመሪያ እስር ቤት ቆይታ የት ነበረ? ወዴት ነው የተላከው?
የመጀመሪያ እስር ቤት ቆይታ ቂሊንጦ የሚባለው ነው። ምክንያቱም በቀጥታ መንግስት በጋዜጠኝነት ስለከሰሰ፣ በጋዜጠኝነት ደግሞ 2001 ላይ ስርዓቱ ያወጣ ህግ ላይ አንድ ጋዜጠኛ ካልተፈረደበት በስተቀር በዋስ ሆኖ የሚከራከረው የሚል ክስ ነበር። እሱን በመንተራስ 2 ዓመት ውጭ የሚሆነ የተከራከርኩት በክርክሩ ሂደት እኔና ጠበቆቼ ብናሸንፍም ያው ከሳሽም ፍርድ ቤቱም ራሱ ገዢ ፓርቲ ስለነበረ ጥቅምት 3 2007 ዓ.ም ጥፋተኛ ተብዬ ሪንቶ ማረሚያ ቤት እንድገባ ተደረገና 17 የዛሬ 3 ዓመት ጥቅምት 17 ግን እዛው ከማረሚያ ቤት 3 ዓመት ተፈረደብኝ። ከተፈረደብኝ ከወር ከአራት ቀን በኋላ ወደ ዋይ ብርሃ ላይ በሚገኘው ትልቁና ግዙፍ ቤት ማጎሪያ
እንደ ወደ ዝዋይ ከመሄዳችን በፊት በዚህ በከሃ ቀን በላይ በነበረው የቂሊንጦ ቆይታ የቂሊንጦ እስር ቤት ሁኔታ ምን ይመስል ነበር? ያንተ አያያዝ እንግዲህ ለሃያ ቀንም ቢሆን የእስረኞቹስ ሁኔታ ምን ይመስል ነበር?
ተመስገን ያብራራል። በክፍል 2 በነገው ምሽት ይዘን እንመጣለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሰዎችን ህገወጥ ዝውውርን ጉዳይ ለማግላት የታለመ የፎቶግራፍ ኤግዚቢሽን እዚህ ዋሽንግተን አካባቢ ተጀምሯል። አርትወርክ ፎር ፍሪደም በኪነ ጥበብ ለነጻነት መሟገት የተባለ ድርጅት የጀመረውን ዘመቻ የቪኦኤዋ ጁንሷ ተከታትላ ያቀረበችውን ዘገባ አለ ቆንጅታይ ታቀርበዋለች።
ዱፖን ሰርክል ተብሎ በሚታወቀው የዋሽንግተን ዲሲ አደባባይ የተደረደሩት በርከት ያሉ ፎቶግራፎችና ጽሑፎች የወጪ ወራጁን ቀልብ እየሳቡ ነው። እያንዳንዱ ፎቶና በወሲብ ባርነት፣ በጉልበት ስራ ከአገር ወደ አገር በህገወጥ መንገድ የተላኩ ወንዶች፣ ሴቶችና ልጆች ፎቶዎችና ቃላት ተመልካቹን የሰው ልጅ በየቀኑ እንዲህ ላለ ስቃይ መዳረጉን ለማመን ያዳግታቸዋል። ቆመው ምስሎቹን የሚያስተውሉትና የሚያነቡት የሰለባዎቹ ቃል ካሳዘናቸው መካከል አንዷ ጄኒን ታካቺ ይባላሉ። እንባ እየተናነቃቸው እንዲህ ብለዋል።
Sorry, I'm trying not to cry. It's very moving and it's disgusting.
ላለማልቀስ ሞክራለሁ። በጣም የሚያሳዝን ነው። በጣም የሚዘገንን ነገር ነው። ሳልፍ ጠጋብዬ በመመልከቴ ደስ ብሎኛል። ይህን ያየሁትን በልቤ ይዤ ምን ለውጥ ማምጣት እንደምችል አያለው ብዬ ነው ተስፋ የማደርገው። ሌላ ሰው የሚጎዳ ተግባር ከመፈጸም በመቆጠብ ሊሆን ይችላል። ሰውም በሚጎዳ መንገድ የተሰሩ ልብሶችን አልገዛም በማለት ሊሆን ይችላል። የምችለውን አደርጋለሁ።
I feel something now, so I'm aware. I was aware of the problem before, but it kind of
አሁን ስሜቴ ተነክቷል። ጉዳዩን ተረድቻለሁ። ፊትም ቢሆን ችግሩ እንዳለ አውቅ ነበር። አሁን ግን እንደዚህ ባለ ትርኢት ጎልቶ ስታዩ ይነካሻል። ለካስ ምርት በርካሽ ለማምረት በእነዚህ የህገ ወጥ ዝውውር ሰለባዎች ነው የሚጠቀሙት። ይገርም።
እየተዘዋወረች ፎቶ ባነሳቻቸው የህገ ወጥ ዝውውር ሰለባዎች ፎቶግራፎች ትርኢቱን ያዘጋጀችው ለብዙ ሽልማት የበቃች ፎቶ አንሺ ባለሙያ ኬ ቸርኑሽ ትባላለች።
I was first introduced to the issue of human trafficking through an assignment I had for
ስለ ህገወጥ ዝውውር ለመጀመሪያ ጊዜ ያወቅኩት የውጭ ጉዳይ ሚኒስቴር የሥራ ስምሪት ተሰጥቶኝ ነው። ያም በ2005 ዓመተ ምህረት ነበር። በወቅቱ ይፈጸሙ የነበሩ የህገወጥ ዝውውር ተግባራትን የሚያሳዩ ፎቶዎችን እንዳነሳ ሆንግ ኮንግ፣ ማካው፣ ታይላንድ እንድና ጣሊያን ተልኬ ነበር።
በስራ ዝውውሯ ወቅት ያየቻቸው የሰብአዊ መብት ረገጣዎች በጣም የረበሹት ሄ ቸርኑሽ ህገወጥ ዝውውርን ከሚታገሉ መንግስታዊ ያልሆኑ ድርጅቶች ጋር በተለያዩ ሀገሮች መስራት ጀመረች። የመጀመሪያው ቦት ኤንድ ሶልድ ሲገዙና ሲሸጡ በሚል ርዕስ የተሰናዳው የፎቶ ትርኢት ለመጀመሪያ ጊዜ ለህዝብ የቀረበው ኔዘርላንድስ ውስጥ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት ነበር። ከዚያ በኋላ በተለያዩ የሀገሪቱ ከተሞች ተዘዋውሮ ታይቷል።
That was the genesis of Artworks for Freedom. If photography could be that powerful,
Artwork እንዲህ ያለ ነው ከዚህ የደረሰው። የፎቶግራፍ ሙያ ይህን ያህል አቅም ካለውና ተመልካቹን በዚህ ደረጃ መቀስቀስ የሚችል ከሆነ ከዚህም በላይ ሰለባዎችን ደግሞ አቅማቸውን የሚያጠናክር ከሆነ ሌሎች የኪነ ጥበብ ሰዎችንስ ከፎቶግራፍ ባለሙያዎች ጎን እንዲቆሙ ብናደርግስ?
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ማክቢል ያብረው፣ የጋቢና ዲጄ ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችኋለን። ሙዚቃ ካለን ጊዜ ከበቃን ማለት ነው። እንግዲህ መልካም ምሽት፣ በነገው ጉዞ እንገናኝ።